ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ታህሳስ 9 2008 ዓ ም ፕሮግራሙን ጀመረ። የኢትዮጵያ የሰሞኑ ትኩሳት ለጥያቄዎ መልስ።
የመሬትንም ፖሊሲ ሲቀርጹ ምን ብለው ነው ያሉት? መሬት የህዝብና የመንግስት ነው የሚሉት። እንግዲህ የቅጽ ስጥ ምንድን ነው? ህዝብ በመንግስት ይወከላል፣ መንግስት ደግሞ ኢህአዴግ ነው፣ ኢህአዴግ ደግሞ የጥቂት ሰዎች አመራር ያለበት ነው። ስለዚህ መሬትን በአጠቃላይ ኢህአዴግ ተቆጣጥሮታል፣ ወይም ትንሽ ልሂቃን እጅ ነው ያለው ማለት ነው። ስለዚህ ለፈለጉት ይሰጣሉ፣ ለፈለጉት ያከራያሉ፣ የፈለጉትን ያፈናቅላሉ።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው የሰማችኋቸው።
ፌዴሬሽን ያለ ዲሞክራሲ ሊኖር አይችልም። ፌዴሬሽን ያለ ህግ የበላይነት ዘ ሩል ኦፍ ሎው ሳይሰፍን ሊኖር የሚችል ጉዳይ አይደለም። የፌዴሬሽን መሰረታዊ ሀሳቡ ህዝቡ በአካባቢውም ራሱን የማስተዳደሩና አገሪቱን ደግሞ በአጠቃላይ በጋራ አስተዳደር ፌር በሆነ ሁኔታ የማስተዳደርን መርህ የሚከተል ነው።
የኦሮሞ ዲሞክራሲያዊ ግንባር አመራር አባል ዶክተር በያን አሶባ ናቸው። እኚህ ሁለቱም በምሽቱ ለጥያቄዎችዎ መልስ ይሰጣሉ። የሙዚቃ ቃና ለዚህ ምሽት አይኖረንም፣ ይቅርታ እንጠይቃለን። በወቅቱ የኢትዮጵያ ሁኔታዎች ላይ ያተኮሩ ዝግጅቶች አሉን። የማስተናግዳችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የሰዓቱን የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። በኢትዮጵያ ኦሮሚያ ክልል በቅርቡ የተካሄደውና ለበርካታ ተቃዋሚዎች ሞት ምክንያት የሆነው ግጭት በብርቱ እንዳሳሰባት ዩናይትድ ስቴትስ ገለጠች። የውጭ ጉዳይ ሚኒስቴር በምክትል ቃል አቀባዩ ማርክ ቶነር አማካኝነት ዛሬ ቅዳሜ ይፋ ባደረገው መግለጫ የኢትዮጵያ መንግስት ሰላማዊ ተቃውሞዎችን እንዲፈቅድና ተገቢነት ያላቸውን ቅሬታዎች ደግሞ ገንቢ በሆነ ውይይት የመፍታት ዘዴን እንዲጠቀም፣ ተቃዋሚዎችም ከአመፅ ርቀው ለውይይት ዝግጁ እንዲሆኑ አሳስቧል። ለሰላማዊ መብት መጠበቅ የሚሟገተው ሂውማን ራይትስ ዎች በበኩሉ የመንግስቱ ጸጥታ ኃይሎች በቅርብ ሳምንታት ውስጥ ወደ 75 በሚሆኑ ተቃዋሚዎች ላይ ተኩሰው እንደገደሉ መረጃ ያለው መሆኑን አመልክቷል። በእነዚያ ግጭቶች ሌሎች አያሌ ተቃዋሚዎች እንደቆሰሉም ነው ሂውማን ራይትስ ዎች ያስታወቀው። ለተነሳው ተቃውሞ በመንግስቱ በኩል የተወሰደው እርምጃ ለከፍተኛ ደም አፋሳሽ አደጋ እንደዳረገም የሂውማን ራይትስ ዎች መግለጫ ያስጠነቅቃል። አመፁ ከተቀሰቀሰ ካለፈው ወር ጀምሮ የተገደሉት 5 ብቻ ናቸው ይላል የኢትዮጵያ መንግስት። በሶማሊያ ዋና ከተማ ሞቃዲሾ ውስጥ የሚገኙ ፖሊሶች በሰጡት ቃል ህዝብ በብዛት በሚተላለፍበት መንገድ ላይ ዛሬ ቅዳሜ የደረሰ ፍንዳታ አያሌ ሰዎችን እንደገደለ አስታወቁ። የአይን ምስክሮች በበኩላቸው ፍንዳታው ከጠመንጃ ጋር የታጀበ መሆኑን አመልክተው ሟቾቹም ሲቪሎች እንደሆኑ ገልጠዋል። በፍንዳታው አንድ የገበያ አዳራሽ በከፊል እንደወደመም ታውቋል። ደሄግ ውስጥ የሚገኘውና ወንጀለኞች የሚቀርቡበት ዓለም አቀፉ ፍርድ ቤት ICC በጦር ወንጀል የተከሰሱ 2 የሚሊሻ መሪዎች የተፈረደባቸውን የእስር ጊዜ እንዲፈጽሙ መልሶ ወደ ዲሞክራሲያዊት ኮንጎ ሪፐብሊክ ላካቸው። ወደ ኮንጎ ሪፐብሊክ ወህኒ የተላኩት ወንጀለኞች ጀርሜን ካታንጋና ቶማስ ሉባንጋ መሆናቸውን ICC ዛሬ ቅዳሜ ይፋ ባደረገው መግለጫ አመልክቶ አንድ የተፈረደበት ወንጀለኛ የቅጣት ዘመኑን አገሩ ላይ እንዲፈጽም ሲደረግ ይህ የመጀመሪያ እንደሆነም ራሱ ICC አመልክቷል። ወንጀለኞቹ ራሳቸውም የቅጣት ጊዜያቸውን አገራቸው ላይ ለመፈጸም እንደሚፈልጉ መናገራቸውን ፍርድ ቤቱ አክሎ ገልጧል። ይህ ሲሆንም የዓለም አቀፉን ፍርድ ቤት መስፈርት የሚያሟላ ተገቢ ክትትልና ቁጥጥር እንደሚደረግ ታውቋል። ወደ ታወከችው ቡሩንዲ የሰላም አስከባሪ ወታደሮችን ለመላክ የወሰነው የአፍሪካ ህብረት መንግስቱ የሰላም ጠባቂዎቹን እስኪቀበል የአራት ቀን የጊዜ ገደብ እንደሰጠ ታውቋል። የአፍሪካ ህብረት የሰላምና የደህንነት ምክር ቤት ትናንት አርብ ማምሻው ላይ እንዳስታወቀው ፖሊሶች ጭምር ያሉባቸው 5000 የሰላም አስከባሪዎች ናቸው የሚሰማሩት። የጊዜ ገደባቸውም ለጊዜው 6 ወር ነው። እስካሁን በተሰጠው ከፊል ቆጠራ መሰረት ሩዋንዳውያን ህገ መንግስቱን ለመለወጥና የፕሬዝዳንት ፖል ካጋሜን የስልጣን ዘመን ለማራዘም የሚያስችል ድምጽ እየሰጡ መሆናቸውን የሩዋንዳው አስመራጭ ኮሚሽን ኃላፊ ተናገሩ። ትናንት አርብ የተሰጠው ውሳኔ ህዝብ የፕሬዝዳንት የስልጣን ዘመን ከሰባት ወደ አምስት ዝቅ ለማድረግ የሚጠይቅ ማሻሻያ መሆኑ ታውቋል። ለአስር የኢራቅ ጸጥታ ኃይሎች ሞት ምክንያት የሆነው የአሜሪካ የአየር ጥቃት ከሁለቱ ወገኖች በተፈጸመ ስህተት መሆኑን የዩናይትድ ስቴትሱ መከላከያ ሚኒስትር አሽ ካርተር አስታወቁ። ከአንድ የዩናይትድ ስቴትስ ጦር አውሮፕላን የተተኮሰ ሚሳይል ማዕከላዊ ኢራቅ አቅራቢያ በምትገኘውና ራሱን እስላማዊ መንግስት ብሎ በሚጠራው ቡድን ይዞታ ስር ባለችው ፋሉጃ ውስጥ የሚገኙ የኢራቅ የደህንነት ኃይሎችን እንዳጠቃ መከላከያ ሚኒስትሩ ካርተር ተናግረዋል። የኢራቅ መከላከያ ሚኒስቴርም ትናንት አርብ የደረሰው ይኸው ጥቃት 10 ወታደሮችን እንደገደለ አረጋግጧል። በመጨረሻም ዩናይትድ ስቴትስ በዚህ ወር መግቢያ ገደማ በሰው ሰራሽ ደሴቶች ላይ B-52 አውሮፕላኖችን በማብረር ወታደራዊ ትንኮሳ ፈጽማለች ስትል ቻይና ከሰሰች። አዲሱ አበበ ነኝ። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13865 ኪሎ ሄርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታህሳስ 9 2008 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም
እኛ አናወራም። በመሰረቱ በራሳቸው ልሳን በጠቅላይ ሚኒስትሩ በአቶ መለስ ዜናዊ በኋላም በአቶ ደመቀ መኮንን ይህ የሱዳን የጠየቀው መሬት የሱዳኖች ነው እና መሰጠት አለበት ያሉበት ሁኔታ አለ።
አቶ አዳነ አጣና ይባላሉ። የኢትዮ ሱዳን ድንበር ጉዳዮች ኮሚቴ አባል ናቸው። በድንበሩ ዙሪያ ጥናት ካደረጉ ሌላ ኢትዮጵያዊ ምሁር ጋር በዚህ ምሽት ይቀርባሉ።
ሽብርተኝነት የሚለው እነዚህን ሰልፈኞች በምንም አይነት በየትኛውም ህግ ዓለም አቀፍ ሰነዶችም ይሁን በአገር ውስጥ ህግጋት አሁን ባለው የኢትዮጵያ ወንጀለኛ መቅጫ ህግ ሽብርተኛ አያስብልም።
የህግ አስተማሪና ተመራማሪው አቶ ጸጋዬ ረጋሳ ሐራርሳ ከቪኦኤ ጋር ካደረጉት ቃለ ምልልስ የተቀነጨበ ነው የሰማችሁት። ዝግጅት አለን ለጥያቄው መልስ። ቋንቋን ባህልና ማንነትን መሠረት ባደረገው የኢትዮጵያ የብሔር ብሔረሰቦች ፌዴራላዊ አስተዳደር ዙሪያ የተላኩልንን ጥያቄዎች ነው በዛሬው የጥያቄው መልስ ዝግጅት የምናስተናግደው። አድማጮቻችን ሕገ መንግሥቱን እንደገና ለመመልከት በሥራ ላይ መዋሉን ለመመርመር መንደርደሪያ የሆኑ ጥያቄዎች ልከውልናል። የአድማጮችን ጥያቄ የሚመልሱልን ከአዲስ አበባ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትና ዩናይትድ ስቴትስ የሚገኙት የኦሮሞ ዲሞክራሲያዊ ግንባር የሥራ አስፈጻሚ ኮሚቴ አባል ዶክተር በያና ሶባ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። የፕሮግራሙ የመጀመሪያ ክፍል በትናንትናው ምሽት ቀርቧል። ተከታዩን ክፍል ትዝታ የቀረቡትንና በእንጥልጥል ያሳደርናቸውን ጥያቄዎች አስታውሳ ትጀምራለች።
የፕሮግራም አዘጋጆች ጥያቄ ለማቅረብ ነው። የአዲስ አበባ ማስተር ፕላን የዛሬ ሁለት ዓመት ህዝብ ሳይወያይበት እንዲሰር ከተደረገ በኋላ ሰላማዊ ሰልፍ ተቃውሞ ባነገቡ ዩኒቨርሲቲና የኦሮሚያ ህዝብ አሰቃቂ ግድያ፣ እንግልትና የታሰሩ ተማሪዎች እንደነበሩ ይታወሳል። ምርጫ 2007 በመቃረቡ ያን ፕላን ለጊዜው እንዲቆይ ከተደረገ በኋላ ዳግም ከምርጫ በኋላ አሁን የህዝቡ ሳይወያይበት እንዲተገበር መንግስት ላይ ታች እያለ ባለበት ሁኔታ አሁን ጥሩ በውል ያልታወቁ ሰዎችን እየተገደሉ ናቸው። ይህን ጥያቄ አሁን ህዝቡ በመንግስት ላይ አመኔታ ባጣበት ሁኔታ መሬቱ ለመንግስት አሳልፎ ሊሰጥ ማሰቡ የዋህነት ነው። አሁን መንግስት የራሱ ሁለተኛ አመራር ኪራይ ሰብሳቢነት ወይም ከተያያቅን ቁርጠኛ ባልሆነበት ሰዓት ለህዝቡ ማስተር ፕላኑ አተገባበር ላይ ሊያሳምን ይችላል ወይ ነው የኔ ጥያቄ። ተስፋ ሀድሽ ነኝ ከኮሎራዶ ደንቨር። ቴንክ ዩ
አቶ ይልቃል ይህንን ጥያቄ እንዲመልሱልኝ ቅድሚያ ሰጣለሁ። በአዲስ አበባ ማስተር ፕላን ብቻ ሳይሆን በአገሪቱ ዙሪያ ባሉ ለባለሀብቶች የሚከፋፈሉ ህዝቡ ደግሞ የሚቃወማቸው በአጋጣሚ የተፈናቀለባቸው ሁኔታዎች አሉ። ለምሳሌ የዋልድባ የስኳር ልማት ፕሮጀክት፣ የደቡብ ኦሞ የስኳር ልማት ፕሮጀክት፣ የአፋር ክልል የስኳር ልማት ፕሮጀክት፣ የጋምቤላ መሬት፣ የሱዳንና የኢትዮጵያን ድንበር እየተመለከተው ይሄ ሁሉ አለና ኢንቨስትመንትን ተከትሎ ህዝብ ንብረቴ ነው የሚላቸውን መሬቶች ወስዶ ለባለ ሀብቶች መስጠት ዙሪያ ጠያቂው ካቀረቡት ጥያቄ ጋር አያይዘው ቢመልሱልኝ።
እንግዲህ ይሄ መጀመሪያ አስተሳሰቡ ችግር ያለበት ምንድን ነው? ይሄ ኢህአዴግ የሚባለው ድርጅት በመሰረታዊ አስተሳሰቡ አብዮታዊ ድርጅት ነው ብሎ ይነሳል። ይሄውም አብዮታዊነቱ ደግሞ ጥንክር ያለ ማዕከላዊነት ኑሮት በትንሽ ሰዎች ቁጥጥር ስር ያለ ድርጅት ነው። ለስሙ ህዝባዊነት የሚባለው ከኮሚኒስት የወረሱት ቃል እንጂ በሌላ አነጋገር ጥቂት ሰዎች የሀገርን ጉዳይ ተቆጣጥረው ሁሉን ነገር የሚወስኑበት አይነት አስተሳሰብ ያላቸው ሰዎች ናቸው እና የመሬትንም ፖሊሲ ሲቀርጹ ምን ብለው ነው ያሉት? መሬት የህዝብና የመንግስት ነው የሚሉት። እንግዲህ የቅጽስጥ ምንድን ነው? ህዝብ በመንግስት ይወከላል። መንግስት ደግሞ ኢህአዴግ ነው። ኢህአዴግ ደግሞ የጥቂት ሰዎች አመራር ያለበት ነው። ስለዚህ መሬትን በአጠቃላይ ኢህአዴግ ተቆጣጥሮታል፣ ወይም ትንሽ ልሂቃን እጅ ነው ያለው ማለት ነው። ስለዚህ ለፈለጉት ይሰጣሉ፣ ለፈለጉት ያከራያሉ፣ የፈለጉትን ያፈናቅላሉ። በአጠቃላይ ህዝብ የሀገሩና የስልጣን ባለቤት አይደለም። በዘዴ ከህዝብ ላይ ተነስቶ ተወስዶበታል እና ኢህአዴግ ከመጣ ጊዜ ጀምሮ አዲስ ነገር አልፈጠረም፣ ወይም አዲስ ሀብት ወደ ኢኮኖሚው አላስገባም። የሚያደርገው ነገር ከቅድመያት ጀምሮ በአንድ ጉድጓድ እየተቀበሩ ኢትዮጵያውያን በአራቱም አቅጣጫ ያሉ ሃይማኖት ሳይለያቸው፣ ቋንቋ ሳይለያቸው፣ ባህል ሳይለያቸው የውጭ ጠላት በመጣ ቁጥር ይህችኑ መሬት ለመቆጣጠር ነው እስከዛሬ ድረስ ያደረጉት። አሁን ግን ከባላባቱ ቀምቶ የኢህአዴግ ጭሰኛ አድርጎ ህዝብን እያፈናቀለ ነው ያለው እና በዚህ ጊዜ ውስጥ ሁሉ ደግሞ እነዚህ ታላላቅ ፕሮጀክቶች በብዛት በሌላ ሀገር ስለሆነ ኮንትራት የሚያዙት ኪክባክ ያገኛሉ ባለስልጣኖች እና ያንን ለማድረግ ለተንዛዛ ቢሮክራሲያቸውም ገንዘብ የሚያገኙት መሬት ሽጠው ነው። ሙሰኛ ባለስልጣናቸውን የሚጠቅሙት እነሱ በዛው መንገድ ነው። ስለዚህ መሬት የሁሉ ነገር መሰረት ስለሆነ የኢትዮጵያ ገበሬ አሁን ድሮ የኢትዮጵያ ወጣቶች በነ ዶክተር በያን ጊዜ ያሉት ነገር መሬት ላራሹ አሁንም ተቀይሮ እንደገና መሬት ለኢትዮጵያ ህዝብ የሚለው መፈክር አዲሱ ነው መጥቷል። በመሰረቱ ይሄ ሀሳብ ዶክተር በያን እንዳሉት ዋናው ጊዜያዊ ኢሚዲየት ኮዝ ወይም ገፊ ኃይል ቢሆንም በመሰረቱ ግን የኢትዮጵያ ውስጥ የመሬት ጥያቄ በህዝቡ ውስጥ እስከ ዛሬ ድረስ የአዲስ አበባ መሀል ሁሉ እየተፈናቀለ እንደዚሁም በኦሮሚያ አካባቢ ያሉ አዲስ አበባ ዙሪያ ያሉ ገበሬዎችም ይሁን በተለያየም ቦታ ቅድም በጠቀሻቸው ሁሉ የሚደረገው ለጥቂት የኢኮኖሚውና ፖለቲካውን ለተቆጣጠሩ ኃይሎች የስልጣን ማራዘሚያና እነሱ መጥበቀም ለሚጠቅሙት ሁሉ የኢትዮጵያን ህዝብ የሀገሩ ጭሰኛ አድርገው ራሳቸውን እየጠቀሙ ያሉበት ስርዓት ነው እና ይሄ ነገር እስካልተስተካከለና ስልጣን የህዝብ ካልሆነ እንደሚቀጥል ምንም ጥያቄ የለውም።
አመሰግናለሁ። ለዶክተር በያና ሶባ ነው የሚቀጥለውን የአድማጭ ጥያቄ የማቀርበው። እንደው ለመንደርደሪያ የማቀርብላቸው ጥያቄ ምንድን ነው? የዚህ ሁሉ ግጭት ለምሳሌ አሁን ሰሞኑን በቅማንትና በአማራ መካከል ጎንደር ውስጥ የሚካሄደውም የኦሮሚያ ተማሪዎችን ወይንም ገበሬዎችን ተቃውሞ ያስነሳውም ቋንቋና ማንነት ላይ የተመሰረተ አከላለል ነው ብሎ የሚተቹ ሰዎች አሉ። ይህን የሚሉት ከዛሬ 24 ዓመት በፊት የኦሮሞ ነጻነት ግንባር የተሳተፈበት ቲፒኤልኤፍ ህዝባዊ ሀርነት ትግራይ ቻርተሩን የመሰረቱት ለጊዜው በሚያደራድር በሚያስማማ ነው እንጂ የዚህን ፖሊሲ አተገባበር አርቀው አላዩትም የሚሉ አሉ። ምናልባት እንደነ አቶ ይልቃል ጌትነት ያሉ በግል መብት ላይ የተመረኮዘ ህግ ይኑር በሀገር ውስጥ በባህል በቋንቋ ሳይሆን የሚሉ ደግሞ ቀድሞውኑ እንዲህ አይነቱ ቋንቋን ወይንም ባህልን መሰረት ያደረገ ህግ መደንገግ አልነበረበትም ህገ መንግስቱ ላይ የሚሉ አሉ። ያንን አስተሳሰብ የሚከተል ጥያቄ ያለኝና ላሰማዎት።
እየው ከበደ ከካሊገሪ ካናዳ ነው ደውለው ጥያቄ ለመጠየቅ እድል በማግኘቴ ደስተኛ ነኝ። እኔ ቋንቋን መሰረት ያደረገ ፌዴራሊዝም የምመለከተው አንደኛ ህወሓት በረሃ በነበረበት ጊዜ ግሬተር ትግራይ ወይም ታላቋን ትግራይን ለመመስረት በነበራቸው ህልም መሰረት ምቹ ሁኔታን ለመፍጠር የተደረገ አካሄድ ነው ብዬ ነው የምቀበለው። ምክንያቱም ከጎንደር አካባቢ የሄዱትን መሬቶች ስንመለከት፣ ከወሎ አካባቢ የሄዱትን መሬቶች ስንመለከት ለዚህ አመቺ ሁኔታን ለመፍጠር የተደረገ እንጂ በእውነቱ ለኢትዮጵያ ዘላቂ መፍትሄ ያመጣል ተብሎ እየታሰበ አይደለም። በኃይለ ሥላሴ ዘመነ መንግስትም ቢሆን በደርግ ዘመነ መንግስትም ቢሆን በማንኛውም ቋንቋ ላይ እገዳ የተጣለ የለም። ማንኛውም ድሃውም ሀብታሙም የሚጠቀምበት መሳሪያ እንደሆነ ይታወቃል። ስለዚህ ቋንቋን መሰረት ያደረገ ፌደራሊዝም በኢትዮጵያ ይሰራል ተብሎ አይገመትም በኔ እምነት። አሁንም የምናየው ይሄንን ነው። ችግሮቹ እየተባባሱ ህዝብ ከህዝብ ያጋጩ ደመፋሰስን ያስከተሉ ነው ያሉት እንጂ ውጤት ያመጣል ተብሎ የሚጠበቅ አይደለም። በእናንተ አመለካከት ለየት ያለ ሐሳብ ካላችሁ ለመቀበል ዝግጁ ነኝ።
እንግዲህ ለየት ያለ ሐሳብ ካላችሁ ለመቀበል ዝግጁ ነኝ ብለዋል። አተገባበሩ ላይ ችግር አለ ወይ? ይሰራል ብለው ያምናሉ ወይ ዶክተር በያና ሶባ?
ይሄ ትልቅና መሰረታዊ ጥያቄና ከፍተኛ ውይይት ሁሉ አቀፍ ውይይት የሚፈልግ ጥያቄ ነው። በመሰረቱ ላለው ችግር መንስኤው አገሪቷን አሁን በተዋቀረችበት ሁኔታ በብሔሮች ላይ በባህል፣ በቋንቋ፣ በታሪክ ላይ በተመሰረተ ሁኔታ ፌዴሬሽንን ማዋቀሩ አይደለም። በእኔ አመለካከት ያለው ችግር መሰረቱ የሚወራው በህገ መንግስቱ የተጻፈው ፌዴሬሽን በተግባር አለመዋሉ ነው። ይሄ የግልና የጋራ መብቶች የማይነጣጠሉ ናቸው። በዓለም አቀፍ የሰብአዊ መብት ድንጋጌዎች ኢንዲቪዚብል ይባላሉ። ሰብአዊ መብቶች ናቸው፣ የማይከፋፈሉ ሰብአዊ መብቶች ናቸው። በእኔ አመለካከት ራስን የማስተዳደር መላውን ኢትዮጵያን ደግሞ በጋራ የማስተዳደር ስርዓት የህዝቦች የብሔሮች ዴሞክራሲያዊ ፌዴሬሽን እጦቱና አለመኖሩ ነው ቅራኔው እንጂ አገሪቷ በዛ መልክ መዋቀሯ አልመሰለኝም። ችግሩ እሱ አይደለም። ችግሩ ምንድን ነው? የቲፒኤልኤፍ አመራር በፌዴሬሽኑም አላምንም አያምንምም። ግን ይሄንን በፌዴሬሽን አገሪቷ የምትተዳደረው ብሎ አውጇል፣ ህግ አውጥቷል። ፌዴሬሽን ያለ ዲሞክራሲ ሊኖር አይችልም። ፌዴሬሽን ያለ ህግ የበላይነት ዘ ሩል ኦፍ ሎው ሳይሰፍን ሊኖር የሚችል ጉዳይ አይደለም። የፌዴሬሽን መሰረታዊ ሀሳቡ ህዝቡ በአካባቢውም ራሱን የማስተዳደሩና አገሪቱን ደግሞ በአጠቃላይ በጋራ አስተዳደር ፌር በሆነ ሁኔታ የማስተዳደርን መርህ የሚከተል ነው። ሰልፍ ሩል ኤን ሼርድ ሩል የሚባለውን የዚህ አለመኖር ነው እንጂ ችግሩ ይሄ መሆኑ አይመስለኝም። በህዝቦች መካከል የሚደረገው ግጭት በመሰረቱ የቲፒኤልኤፍ መንግስት የሚገለገልበት የከፋፍለህ ግዛው፣ የከፋፍለህ ጨቁነው፣ የከፋፍለህ በዝብዘው ፖሊሲ እንደሆነ ነው እንጂ የፌዴሬሽን መምጣቱ አይደለም። ፌዴሬሽን አለመምጣቱ ነው ችግሩ። ፌዴሬሽን ኢትዮጵያ ውስጥ የለም የለም። ያለው ቅድም አቶ ይልቃል እንዳሉት በጣም የተማከለ የቲፒኤልኤፍ አምባገነናዊ አሁን እንደውም ፋሽስታዊ አገዛዝ ነው ያለው። የችግሮች ሁሉ መንስኤ ይሄ ይመስለኛል። ቅድም ወዳጄ ጠያቂው ኢዮብ እንዳለው በቋንቋ ላይ ግራ ተደረገ የሚባለው በታሪካችን ይሄ ሐሰት ነው። ህዝቦች በቋንቋቸው መዳኘት በአፍ መፍቻ ቋንቋቸው እንዲማሩ እድል አልነበረም። ይሄ አሁን በመሰረቱ ተግባራዊ መሆኑ የህዝቡ ጥያቄ ነው፣ ትክክለኛ አቅጣጫ ነው። እንግዲህ ወዴት እንሂድ የሚለው የጋራና የግል መብቶች የስ የግል መብት ሳይኖር የጋራ መብት አይኖርም። የጋራ መብትን ደግሞ ክዶ በግል መብት ብቻ ይሄ መብት ያገኛል የሚለውም በእኛ አገር ተጨባጭ ሁኔታ የሚያስኬድ አይደለም። እነኝን ሁሉ ማስታረቅና ዴሞክራሲን በማሰን መሄድ ይቻላል ባይ ነኝ።
አመሰግናለሁ ዶክተር በያና ሶባ። በጣም ብዙ ጊዜ የኢትዮጵያ ችግር ምንጭ ቲፒኤልኤፍ ወይንም ህወሓት ነው ይባላል። በዙሪያው ያከማቻቸው ድርጅቶች አሉ። ለምሳሌ አሁን ለኦሮሞ ልጆች እንደዚህ መቀጠፍ የኦሮሞ ህዝብ ዴሞክራሲያዊ ግንባር ኦፒዲኦ ተጠያቂነት የለባቸውም ወይ? መሬት የሚቸበቸበው በተለይም በአባላትና ካድሬዎች እንደሆነ ነው የሚነገረው። እና ህወሓት ብቻውን የሚያስተዳድር አይመስለኝም፣ አጋዥነትም ያለው ይመስለኛል።
ቲፒኤልኤፍን የመጀመሪያ ተጠያቂ የምናደርገው ለምንድን ነው የሚለው መሰረት አለው። እነኚህ በቲፒኤልኤፍ ዙሪያ የተደራጁ ወይም ቲፒኤልኤፍ ያደራጃቸው ድርጅቶች እውነተኛው ስልጣን የላቸውም። በእርግጥ አጋዥ ናቸው፣ የወንጀሉ ተባባሪ ናቸው፣ ትዕዛዝ ፈጻሚዎች ናቸው፣ ግን የፖሊሲ አመንጪ አይደሉም። ለምሳሌ የኦፒዲዮን አመሰራር ታሪኩን ስናይ ቲፒኤልኤፍ ኦሮሞን ሊገዛበት ያዘጋጀው ድርጅት ነው። ስልጣንን የተቆጣጠረው ቲፒኤልኤፍ መሆኑን ለማሳየት ነው። 91 እንደ ኤሮፓ አቆጣጠር ጀምሮ የኢትዮጵያን የመንግስት ስልጣን የተቆጣጠረው ህወሓት ነው፣ ቲፒኤልኤፍ ነው፣ ሌሎቹ አጋሮች ናቸው ብልን ነው ለመለየት የምንሞክረው። እነኚህ ተጠያቂ አይደሉም ወላልሽ ተጠያቂ ናቸው።
ወደ አቶ ይልቃል ጌትነት ልለፍ። አያይዘው ቀደም ያለውን ጥያቄ ቋንቋ ላይ የተመሰረተው አከላለል ችግር አለው ነው የሚሉትና ዶክተር በያና ሶባ ደግሞ አይ ህጉ አይደለም ችግሩ አተገባበሩ ነው የሚሉት።
እዚህ ላይ የኢሃድግ ህገ መንግስት በመሰረቱ እርስ በርሱ የሚጣረስና የተምታታበት ነው። እኛ ይሄንን ነገር በመሰረቱ የቡድን መብት የለም ብሎ ሰማያዊ ፓርቲ አያምንም። ነገር ግን የግለሰቦች መብት ከተከበረ የቡድኖችም መብት አብሮ ይከበራል ነው። የኔ የሊቃል መብት ከተከበረ እኔ ውስጥ ባህሌም አለ፣ እምነቴም አለ፣ ሙያዬም አለ፣ የምናገረው ቋንቋም አለ። የኔ መብት ያልሆነ መብት የለም። ስለዚህ የግለሰቡ መብት ሲከበር በሂደት የቡድኑ መብት ይከበራል ነው እንጂ የቡድን መብት ወይም ዜጎች የጋራ መብቶች የላቸውም ማለት አይደለም። በዚህም ምክንያት ሰማያዊ የሙስሊም ወንድሞቻችን የጋራ መብታቸው የማምለክ መብታቸው ሲጣስ በተደጋጋሚ ጮኸናል። እንደዚሁም በኦሮሚያ አካባቢ ያሉ ወጣቶች አምና ሁሉ ሲጮሁ እንደዚሁ በተደጋጋሚ ማስተር ፕላኑን በተመለከተ ጮኸናል፣ ተናግረናል። የአማርኛ ተናጋሪዎች በየቦታው ሲፈናቀሉ ሁሉ እንደዚሁ ሲጮሁ ነበር እና የቡድን መብቶች መኖራቸውን እንቀበላለን፣ መከበርም አለ ብለን እናምናለን። ነገር ግን አሁን በኢትዮጵያ የፌዴራል ስርዓት የስልጣን ባለቤት ማን ነው ብለሽ ያልሽ እንደው ብሔሮች፣ ብሔረሰቦችና ህዝቦች ናቸው ነው። ዜጎች ስልጣን የላቸውም ማለት ነው። ግን መሬታቸው የሚፈነቀል እያንዳንዱ ዜጋና እያንዳንዱ ገበሬ ነው። ይሄ ራሱ ዜግነት ሳይኖር መጀመሪያ ኢንዲቪዥዋል የሆነው ሂውማን ቢንግ መቼም ሰውነት ሳይኖር ብሔርነት፣ ብሔረሰብነት፣ ህዝብነት ሊኖር ስለማይችል በራሱ የተምታታና ለጭቆና እንዲመች ተደርጎ የተደረገ ነው ነው እንጂ የህብረት ስርዓትን ወይም ፌዴራል አስተዳደርን ሰማያዊ ፓርቲም ይቀበላል። እንዲሁም ደግሞ ዜጎች አካባቢያቸውን ማስተዳደራቸው የህብረት ስርዓቱም ሲዋቀር ባህልን፣ ቋንቋን፣ የህዝብ ስነ ልቦናን፣ ስነ ምህዳርን የመሳሰሉትን አድርጎ መሆኑ አስተዳደርም ደግሞ ለህዝብ መቅረቡና የህብረት መንግስት መኖሩን ሰማያዊ ፓርቲም ይቀበላል። የሚናገሩትንም እና የሚሰሩበትንም ቋንቋ ክልሎች ራሳቸው እንዲመርጡ ይፈቅዳል። ከአንድም በላይ ብሔራዊ ቋንቋ እንዲኖርም በሀገራችን እና እንድንበለጽግ ቋንቋዎቹ፣ ባህሎቹ፣ እምነቶቹ፣ እውቀትም፣ ችሎታም፣ መስተጋበርም ይዘው ስለሚመጡ እነዚህ ነገሮች መኖራቸው የፌዴራል ስርዓት አወቃቀር እነዚህን ነገሮች ሁሉ ግምት ውስጥ ያስገባል። ነገር ግን ዶክተር በያንም እንዳሉት አሁን በኢትዮጵያ ውስጥ የፌዴራል ስርዓት ማጭበርበሪያ እንጂ የለም። መጀመሪያው ነው አብዮታዊና ማዕከላዊ መንግስት ባለበት ውስጥ ከዲሞክራሲ የተከለከለ አብዮታዊ ስርዓት የፌዴራል ስርዓትን ወይም የህብረት መንግስትንና ስልጣን ወደ ህዝብ የማውረድና የመከፋፈል ስርዓት አይፈቅድም። በዚህ ውስጥ ባለ ቅራኔ ውስጥ ነው እንግዲህ ችግሮች ሁሉ የሚፈጠሩት እና ኢህአዴግም ደግሞ ልክ ጣሊያኖች እንዳደረጉት አንድ ዘ ፓወር ባለር የሚል አንድ ጣሊያናዊ የጻፈውን መጽሐፍ አንብቤያለሁ። አሁን ያለው የኢህአዴግ ካርታ ከዛ ጣሊያን ከፋፍለ ግዛው የሚለውን ሲጠቀምበት ከነበረው ምንም አይለይም። በልዩነት ላይ ተመስርቶ ዜጎችን እርስ በርስ እያጋጨ እሱ ሸምጋይም አንዳንዴም አጋጭ ሆኖ ስልጣኑን ለማራዘም የተፈጠረ ነገር ነው። በመሰረቱ ግን መንግስት የሆነ አንድ ኃላፊነት ያለው አብሮነትን የሚያዳብር የጋራ ባህሎችን የሚያበለጽግ ልዩነትንም የሚያከብር በህዝብ መካከል መተማመንን የሚፈጥር እንጂ ቁርሾን እያነሳ ቁስል እያሻሸ የሚከፋፍልና የሚያጋጭ መሆን የለበትም እና ከኢህአዴግ ጠባይም የመነጨ ነው። ሁለተኛ ደግሞ ህገ መንግስት የተባለውም ራሱ ግልጽነት የሚጎለው ነገር ስለሆነ እነዚህ ሁለት ዘዴዎች የማጭበርበር እና የማታለል እንጂ የህብረት ስርዓት ከልብ ቢኖር ተፈላጊና ዘመናዊ ማስተዳደር ነው፣ ትክክልም ብለን እንቀበለዋለን።
እሺ፣ አመሰግናለሁ። ወደ ሌላ
ህገ መንግስት ሲባል እስከ ዛሬ ድረስ የኢትዮጵያ ህዝቦች በነጻ ወኪሎቻቸውን መርጠው ሁሉን ህዝብ የሚገዛ ይሄ ነው የሚያገናኘን፣ ይሄ ነው አንድነታችን መሰረት ብሎ የሰራው ህገ መንግስት የለም። የአሁኑ ህገ መንግስት ወያኔ በራሱ ፍላጎት የሰራው ህገ መንግስት ነው እና የኢትዮጵያ ህገ መንግስት ማለትም በጣም አስቸጋሪ ነው። ሌላው አቶ ይልቃል ያለው የግለሰብ መብትና የብዙሀን መብት፣ እኔም ያለ ግለሰብ መብት መከበር የብዙሀን መብት መከበር አለ ብዬ አላምንም። እነኚህ መብቶች የማይከፋፈሉ ናቸው ብዬ ነው ማምነው። እንግባባለን። ይሄ የስልጣን ባለቤት ብሔረሰቦች ናቸው። የትኛው ብሔረሰብ ነው ስልጣን ባለቤት የሆነው? ዛሬ ኦሮሞ በሀገሩ የስልጣን ባለቤት ቢሆን ኖሮ ዛሬ መሬት አይሸጥም፣ ገበሬዎቹ አይፈናቀሉም ብሎ ተማሪ ሲነሳ አይገደልም ነበረ። ይሄ ቅድም አቶ ሊቃ እንዳለው ብሔሮች የስልጣን ብሔሮች ብሔረሰቦች የሚባል ሁሉ ሲምፕሊ ፈፋ በተግባር ግል ያልታየ ነው። ዛሬ ስልጣን የቲፒኤልኤፍ ነው። ቅድም የተነሳው የመሬት ለራሱ ጉዳይ አሁንም ያልተመለሰ ጥያቄ ነው። ዛሬ የመሬት ባለቤት ህዝብ አይደለም። ዛሬ የመሬት ባለቤት የቲፒኤልኤፍ መንግስት ቲፒኤልኤፍ ነው። በመሬት የሚያዙ፣ የሚሸነሽኑ፣ የሚቸረችሩ፣ ሲፈልጉ በሊዝ የሚሰጡ፣ ሲፈልጉ ገበሬ ከመሬታቸው የሚነቅሉ፣ የሚያፈናቅሉ ስልጣን የያዙ ኃይሎች ናቸው። መሬት ዛሬም የኢትዮጵያ ህዝብ አይደለም። አሁንም ያልተመለሰ ጥያቄ ነው የሚለውን ነው ለማከል የፈለኩት። አመሰግናለሁ።
እሺ፣ አመሰግናለሁ ዶክተር በያና ሶባ። እስቲ እዚሁ ቋንቋን ወይም ባህልን መሰረት ያደረገው የፌደራል ፖሊሲ አወቃቀር ላይ እንቆይና ብዙዎች እንደሚሉት ታሪክን የህዝብን አብሮነት ያላገናዘበ ነው። ለምሳሌ በክልሎች መካከል ያለው ድንበር ጥቁርና ነጭ ወይም ቀጥተኛ መስመር ሳይሆን አንዱ ሌላውን ሲገፋ፣ ህዝቡ ሲጋባ፣ አንዱ የሌላውን ባህል ሲወርስ የኖረ ነው እና ለዚህ ነው ለአተገባበሩም ችግር የተፈጠረው የሚሉ አሉ። በምሳሌነት የሚጠቀሰውም ደግሞ የቅማንትና የአማራ ጉዳይ ነው። በጎንደር ላሰማችሁ የአድማጭን ጥያቄ።
ሰላም ቢሆን ሰላም ስል እንደምን አላችሁ? ሰሞኑን በአማራና በቅማንት ብሔረሰቦች በተደረገ ግጭት ብዙ ሰው ህይወት ጠፍቷል፣ ንብረት ወድሟል። ስለዚህ አሁን በጥያቄው መልስ ላቀረባችሁ እንግዲህ አንድ ነገር መጠየቅ የምፈልገው ምንድን ነው መፍትሄው? አሁን ሰዎች በራሱ በየቦታው ተዋለው ተዛምደው ተከባብረው የሚኖሩ ሰዎች ናቸው። ቦታ ይረጋገጥልን፣ የቦታ መካለል ስራ ይሰራል እየተባለ ነው ይሄ። ስለዚህ ቦታው የሚከለለው ከየት ወደ የት ነው? ህዝቡ ራሱ በባህልም በጋብቻ በአመቻ ተዛምዶ የሚኖር ህዝብ ነው ያለው እና የባሰ መጨራረስ አይሆንም ወይ? ባለበት በየቦታው ተከባብሮ የሃይማኖት አባቶች የሀገር ሽማግሌዎች ምክር እየሰጡ እንደዚህ አይነት ነገር እንዳይሰራ ህዝቡን ቢመክሩና ልጆቻቸው ቢመክሩ አይሻልም ወይ? እና በእውነቱ አሁንም ራሱ የባሰ እልቂት ነው። ቦታ ለየቦታቸው በየሰራ ቦታቸው ከሌላ የሚባለው ነገር በጣም አስቸጋሪ ነው የሚሆነውና ይሄን ነገር ቢያብራሩልኝ ነው የምፈልገው። አመሰግናለሁ።
አሁን ለምሳሌ ብሔር ከተባለ እኮ ዘርን ብቻ መሰረት ያደረገ ነገር አይደለም። በራሱ ትርጓሜውም እንደው በስታሊንም ቢኬድ እና በስነ ልቦና፣ በአስተሳሰብ፣ በአመለካከት፣ በህዝብ አሰፋፈር እና በጂኦግራፊ ሁሉ ግምት ውስጥ የሚገባ ነው። አሁንም አድማጫችን እንዳሉት የቅማንት ህዝብና የጎንደር ህዝብ አማርኛ ተናጋሪው በሚኖሩበት ጊዜ ልዩነታቸውን እንኳን በማያውቁበት ሁኔታ ተደብላልቀው የኖሩ ናቸው። አንድ አይነት ቋንቋ ይናገራሉ፣ ሃይማኖታቸው ተቀራራቢ ነው፣ በአንድ አይነት ስነ ምህዳር አካባቢ ይኖራሉ። ስለዚህ እነዚህን ሰዎች መለየት ተንኮል ካልሆነ በስተቀር ሌላ ምንም ነገር ልለው አልችልም። የኢህአዴግ የከፋፍለህ ግዛው ፖሊሲ መሆኑን በትክክል ያሳያል። ነገር ግን እዛ ውስጥ እየኖሩ ቅማንት የተለየ ላዳብረው የሚችለው አሁን ከምኖርበት ስነ ልቦና የተለየ ባህልም ቋንቋም እምነትም አለኝ ካለ እነዛን ነገሮች እንዲያዳብር መብቱ እንዲሰጠው የተዘጋ የነበረና የተጨቆነ ካለ አሁን ያ መብት እንዲከበር ማድረግ እንጂ የተለያያችሁና ባድ ናችሁ ብሎ እንደዚሁ እንደተናገርሽው ቀጭን መስመር ማስመሩ ክፋት ያለበት ኃላፊነትም የጎደለው ነገር ነው እና ያም ነው አሁን ድሃም በመሆናችን የንቃተ ህሊና ልዩነት በመኖሩ ይህም ደግሞ ከጥቅምና ከስልጣን ጋር ተያይዞ የሚመጣውን ነገር የዛ አካባቢ ተወላጅ ሊቅ ነኝ የሚለው በአገር ደረጃ ውሎ አድሮ ትልቅ ጠባሳ የሚጥል ነገር እያመጡ ስለሆነ ለዚህም ነው ኢህአዴግን ኃላፊነት የጎደለውና ለአጭር ጊዜ የስልጣን ብሎ አገሪቷ የተሰራችበት እና የህዝቦችን ስነ ልቦና ሁሉ እየበጣጠሰ ነው ብለን የምንወቅሰው እና የኢህአዴግ አያያዝ ችግር መሆኑን ይሄ በግልጽ በአካል ያጋጠመን ምሳሌ ነው ማለት ይቻላል።
ዶክተር በያና ሶባ ከጥቅምና ከስልጣን ጋራ ክልላዊ አስተዳደርን አይተው እስቲ ይተቹበት። እርግጥ እርሶ ጠንካራ ማዕከል ይዞ ህወሀት የሚገዛ ነው የሚሉት፣ ነገር ግን ወጣም ወረደ ይሄን ስልጣን የሚጠይቁ ኃይሎች ጥቅምም እንዳለው በመረዳት ነው እና በዛ ዙሪያ ሀሳቦን ቢሰጡን።
ህዝቦች ራሳቸውን ማስተዳደር ከፈለጉ አንድ ቋንቋ የሚናገሩ ህዝቦች፣ አንድ ባህል ያላቸው ህዝቦች፣ አንድ ነን ብሎ የሚያምኑ የታሪክ ስነ ልቦና ያላቸው ህዝቦች ራሳችንን እናስተዳድር ካሉ ተቃውሞ ሊቀርበት የማይገባ የመብት ጥያቄ ነው። የቅማንትና የአማራው ጉዳይ እኔ በዚህ ጉዳይ ላይ ብዙ ኢንፎርሜሽን የለኝም። ጎንደር ሲባል እንደ ጎንደር ነበር የማውቀው። እኔ ሰማ የነበረው እንዲያውም የጎንደርን ህዝብ አማራን የማዳከም ፕላን አለው የቲፒኤልኤፍ መንግስት፣ መሬቱ በመውሰድ በመከፋፈል አማራ ተመልሶ ስልጣን ተቀናቃኝ እንዳይሆን የማድረግ ፖሊሲ እየተከተለ እንዳለ ግልጽ ናቸው። እና እኔ ጥሪ ማቅረብ ፈልጋለሁ። ምናልባት በጎንደር ላለ ህዝብ እንደ አንድ ወገን ህዝብ እርስ በርስ መባላቱ፣ ህዝብ እርስ በርሱ መዋጋቱ ዛሬ ማንንም ህዝብ አይጠቅምም። የዚህ ግጭቶች መንስኤና የዚህ ግጭቶች ቀንሳሽ ገዢዎች፣ የዘመኑ ገዢዎች ናቸው እና እነኝህ ህዝቦች መለየት አለባቸው። ህዝብ ለህዝብ ደግሞ በነጻ ተወያይቶ ችግሮችን መፍታት መቻል አለበት። አይ ቲንክ ከቲፒኤልኤፍ ስልጣን መቋጠር በፊት ለብዙ መቶ ዓመታት ወይም ለሺህ ዓመታት አብሮ የኖሩና ችግሮችን በራሳቸው ባህልና ዘዴዎች እየፈቱ ያሉ ህዝቦች ናቸው። ወደዛ መመለስ አለባቸው መሰለኝ። በነገራችን ላይ ጸረ ሰላም የሚለው ዘፈን ሁልጊዜ በመንግስት ይሰማል። እውነት ለመናገር ህዝብን ሰላም የነሳው ጸረ ሰላም የሆነ ኃይል የተደራጀ የመንግስት ኃይል ነው። ዛሬ ኢትዮጵያ ውስጥ የሴኩሪቲ በጀቱ ከምንም በላይ የሆነ እያንዳንዱን ሰው ቋጠር ያህል ጥል እያደረገ ያለ መንግስት፣ አንድ ለአምስት እያደራጀ ያለ መንግስት፣ ህዝብ ፍርሃት እንዲኖር ያደረገ መንግስት ነው ጸረ ሰላም መንግስት ዛሬ። እና ጥያቄን ለምረት እኔ ይሄ ህዝብ የራሱን ችግር በውስጡ እንዲፈታ ጥሪ አደርጋለሁ።
እሺ፣ አመሰግናለሁ ዶክተር በያና ሶባ። የመጨረሻ ጥያቄ ልጠይቅና ይሄ የመጨረሻው ጥያቄ መፍትሄ እንድትጠቁሙም ይረዳል የሚል ግምት አለኝ። አንድ ሁለት ጥያቄዎች በኢሜይል የላኩልን አለ። ኪሮስ ነኝ ያሉ ከአክሱም የላኩልን የማስተር ፕላኑ ቀውስና ዘላቂ መፍትሄው ብለው ነው ሀሳባቸውን የሰጡት። ኢትዮጵያ 3 ወይም 4 ርዕሳነ ከተሞች ሊኖሯት ይገባል። አዲስ አበባ የፖለቲካ ዋና ከተማ ብቻ ልትሆን ይገባል። ስለዚህ የቢዝነስ፣ የንግድ፣ የኢንዱስትሪ፣ የባህል ወዘተ የተባሉ ሌሎች ከተሞች ሊመረጡ ይገባል። ይህ አሰራር የአዲስ አበባን ከመጠን በላይ መለጠጥ ከማስቀረት ባሻገር ለሌሎችም ህዝቦችና ከተሞች የማደግ ፍትሐዊ ክፍፍል ከመፍጠር አኳያ ትልቅ አስተዋጽኦ ያደርጋል። ስለዚህ የሀገራችን ሀብት በአንድ ከተማ ውስጥ ማሽከርከርም ይቀራል ነው የሚሉት አቶ ኪሮስ። እንዲሁም ደግሞ ለአቶ ሳተናው አሊ የሚሉት ቀደም ብሎ እሳቸው የጠየቋቸውን አንዳንድ ቋንቋ ላይ የተመሰረተ አከላለል ችግር አለው ከሚለው ጋር አስታከው፣ ሌላም በዓለም ላይ ቋንቋን መሰረት ያደረገ አከላለል ፌዴራሊዝም ያላቸው አገሮች ቢኖሩ ቢጠቅሱልኝ ነው የሚሉት እና የሁለቱን አያይዘው መጀመሪያ እስቲ ስለ አዲስ አበባና ስለ ሌሎች ከተሞች የተነሳውን ወደ አቶ ይልቃል መለስ።
እሺ፣ እንግዲህ ምናልባትም ጥያቄው የቅንጦት ጥያቄ ነው የሚመስለው እውነቱን ለመናገር። ምክንያቱም መንስኤው እሱ አይደለም እኮ። አሁን ማስተር ፕላኑን የሚቃወሙ ሰዎችም ቢሆኑ እኮ አዲስ አበባ ትስፋፋ አላሉ። ወይም ተፈጥሯዊ የሆነውን ከገጠሬነት ወደ ከተሜነት ያለውን እድገት እንግታውም አይደለም፣ እንግታ ቢባልም የሚቻል ነገር አይደለም። አሁንም ባለው ሁኔታ አዲስ አበባ የነዋሪዎችን ማህበራዊ እና ኢኮኖሚያዊ ችግሮች ፈታ የምትኖር ከተማ አይደለችም። ስለዚህ አዲስ አበባ በሂደት ውስጥ መስፋፋቷ ተፈጥሯዊ ነው፣ የማይቀርም ነገር ነው። ነገር ግን ያ ሲደረግ አንደኛ ረዘም ያለ ጥናት ተጠንቶ፣ ሁለተኛ በዛ ሂደት ውስጥ ተጎጂ የሆኑም ሰዎች እና ከዛ የሚነሱ ሰዎች ከሆኑ አግባብ ያለው ትክክለኛ ካሳና የኑሮ ዋስትና ተሰጥቷቸው እንዲሆን የመጀመሪያ ተጠቃሚም ሆነው ለእነሱ እንዲደረግ መደረግ አለበት ነው እንጂ እኔ ማስተር ፕላኑ በሙሉ አዲስ አበባ ተስፋ ብሎ የተቋወመ ሰው የለም። ሌላው ሌሎችም ከተሞች እንዲያድጉ በሌሎች ሁሉ ኤክስፐንስ አዲስ አበባ ብቻ አትደግ፣ ወደ ሌሎችም እድገት ይሰራጭና ፍትሐዊ የሆነ የከተሞች እድገት ይኖር የሚለው የተለያየ ዘዴና ስልት ሊኖረው ይችላል። ባለሙያዎች በሰፊው አስተያየት የሚሰጡበት ጉዳይ ነው። አሁን ግን ችግሩ የኢህአዴግ መንግስት መጀመሪያውንም በማስተር ፕላን እየተመራ አይደለም። መሬት ለመሸጥና ለመቸብቸብ ሲል ያደረገው ነገር እንጂ አስፋልት ሳይመረቅ እኮ መልሶ አፍርሶ የባቡር መንገድ የሚሰራ ነው እኮ። ለመብራት የሚሰራው ነገር እኮ ሌላ፣ በውሃ የተቆፈረውን መንገዱን እንዲህ የሚያደርጉ ሰዎች ናቸው እኮ ራሳቸው የሰሩት እና አገሩ በትክክል መስመር ባለው መንገድ ይሂድ ቢለው ሳይሆን ለተንዛዛ ቢሮክራሲያቸውም ለራሳቸው ሙስናም ሲሉ መሬት ለመሸጥ የመሬት መሸጥ ወልፋቸው ያደረገው የዲሞክራሲያዊ ያልሆነ አሰራርና ፍጹም ፋሽስታዊ መሆኑ እንጂ የአማራጮች መጥፋት አይደለም አሁን የተፈጠረውን ችግር የፈጠረው። እና ይሄ ነገር ህዝብ የስልጣን ባለቤት ሆኖ ባለሙያዎች ሁሉ በየችሎታቸው ለዛ ስራ አስፈላጊውን ነገር እያዋጡ ከሄዱ እኔ ያንን ነገር ለመፍታት አሁን ለኢትዮጵያ ባለሙያዎች ከባድ ነገር ሆኖ ምርጫ ጠፍቶ ሀሳብ ጠፍቶ አይደለም። ችግሩ ያለው ሁሉንም ጨምድዶ የመቆጣጠርና በሀብት ራስ የሚፈልጉትን ወገን ለማበልጸግ የሚደረግ በስልጣን ለመቆየት የሚደረግ ኢዲሞክራሲያዊ አሰራር መሆኑ ነው ትልቁ ችግርና በሌለ ነገር ላይ ብዙ ባንደክም የሚል አስተያየት ነው ያለኝ።
እንግዲህ ከውይይታችን አዝማሚያ ዶክተር በያና ሶባ የተለየ አመለካከት ያለዎት አይመስለኝም። አቶ ይልቃል ባሉት ላይ ጊዜ ለመቆጠብ አቶ ሳተና ዋሊ ቋንቋን መሰረት ያደረገ ፌዴራሊዝም ምሳሌ ስጡኝ ይላሉት። ሌላ አንድ አድማጭ ቴዲ ጎዳናው የተባሉ ደግሞ የላኩት አሉ፣ ለምሳሌ ስዊዘርላንድን ጠቅሰዋል። እሱን በምሳሌ ይጥቀሱልንና ወደ ማጠቃለያ እንሂድ።
በጣም ጥሩ በጣም አመሰግናለሁ። እያንዳንዱ ሀገር በጣም የተለየ ባህሪ አለው፣ የተለየ ታሪክ፣ የተለዩ ሁኔታዎች አሉት። አገሮች በሙሉ አይመሳሰሉም። እንግዲህ ያንድ ሀገር አስተዳደር ፍርሃት ሲነደፍ በሀገሪቱ ውስጥ ያሉትን ችግሮች፣ የፖለቲካ ጥያቄዎች፣ የህዝብ ፍላጎቶች ለማሟላት ነው። የእድገት የኢኮኖሚ ወዘተርፈ መጀመሪያ ደረጃ ይሄ መታየት አለበት። ኮፒ ማድረግ አይደለም ለማለት ብዬ ነው። በትክክል ቋንቋን መሰረት ያደረገ ረዥም የሚያለው በጣም ስቴብል የሆነ የሰከነ ፌዴሬሽን በዓለም የመጀመሪያው ተጠቃሽ ስዊዘርላንድ ነው። ስዊዘርላንድ ፈረንሳይኛ የሚናገሩ ህዝቦች አሉበት፣ ጀርመንኛ የሚናገሩ ህዝቦች አሉበት፣ ጣሊያንኛ የሚናገሩ ህዝቦች አሉበት። ወደ 6 የአስተዳደር ዩኒት ያሉት ፌዴሬሽን ነው። የራስ አስተዳደርም ሙሉ በሙሉ የተገበረበት ሀገር ነው። የጋራ አስተዳደርም በሚገባ የተገበረበት ሀገር ነው። የዴሞክራሲና የህግ ባህል የረዥም ጊዜ ያላቸው ነው። የስዊዘርላንድ ፕሬዚደንሲ እንኳን በፌዴሬሽኑ አባላት መካከል ይዞራል። አንዴ የአንድ ጀርመን ከሆነ ሌላ ጊዜ ፍሬንች ተናጋሪ፣ ሌላ ጊዜ ኢታሊያን ተናጋሪ እና ጥሩ ምሳሌ ነው። ግን ስዊዘርላንድ ስዊዘርላንድ ነው። በቋንቋ ላይ የተመሰረተ ፌዴሬሽን መመስረቱ ስዊዘርላንድን የችግር አገር አላደረገውም። እንዲያውም በጣም የበለጸገ በጣም የሰከነ አገር አድርጎታል። በብዙ የዓለም ፖለቲካዎችም ራሱን የቻለ ነጻ አቋም ያለው መንግስት ነው። ጥሩ ምሳሌ ነው ማለት ይቻላል። እና በመሰረቱ ደግሞ ኢንዲያም እንዲሁ ተመሳሳይ በጣም ትልቅ ቢሊዮን ህዝብ በተመሳሳይ ፌዴሬሽን ተደራጅቶ ነው ያለው። እና እኔ የምለው ሌሎችን ሀገሮች እንደዚህ ማለት እንችላለን። በኢትዮጵያ ውስጥ ያለን ሁሉ ራሱን መጠየቅ አለብን። ምን ስርዓት ነው የሚበጀን? ያሉትን ችግሮች የሚፈታ የጋራ አስተዳደርን ጥያቄ የሚፈታ ሰላምን፣ ዴሞክራሲን፣ ፍትሐዊ የሆነ ስርዓት እንዴት ነው የምንገነባው የሚለው ጥያቄ ላይ ነው እና የራሳችን መጠየቅና እኛን የሚበጅ ስርዓት መገንባት ያለብን። እኛ የወያኔ ፌዴሬሽን ትክክል ነው የሚል አቋም የለንም። ግን አገሪቷን በፌዴሬሽን ወደ ማዋቀሩ ብሔሮች ላይ ወደ ተመሰረተ ፌዴሬሽን ለማዋቀር የተጀመረው እርምጃ ትክክል ነው ብለን ነው የምናየው። ትልልቅ የፌዴሬሽን ይዘቶች ዴሞክራሲያዊና ህጋዊነት ዘሩር ኦፍሎ መኖር ያስፈልጋል። እነኚህ ከሌሉ ምን የምን የራስ ገዝ ነው? አምባገነንነት ባለበት አገር ውስጥ ምንም ስለ ፌዴሬሽን አይወራም።
ምናልባት የማጠቃለያ ሀሳብ ከአቶ ይልቃል ልውሰድና
እኔም አንድ የማጠቃለያ ትናለኝ መጨረሻ ለሁለት ደቂቃ።
እሺ፣ አጠር አጠር አድርጋችሁ ስጡኝና። እሺ አቶ ይልቃል፣
አሁን እንግዲህ የዚህ ሁሉ ነገሮች መነሻና ስር የሰደደው ምክንያት የሚመስለኝ እኔ ህዝብ የስልጣንና የአገሩ ባለቤት አለመሆኑ ነው። አሁን ባለንበት ሁኔታ የመድበለ ፓርቲ ስርዓትና የዜጎች የስልጣን ባለቤትነት ኢትዮጵያ ውስጥ የማይታሰብ ነገር ሆኗል። ስለዚህ በኢትዮጵያ ውስጥ መጀመሪያ መሆን ያለበት ትግል የሚሆነው ከአምባገነን አገዛዝ ወደ ዲሞክራሲ መሄድ ነው። ያ ደግሞ የህዝብ አስተዳደር እንዲኖር ከሆነ ደግሞ ህዝብ የስልጣን ባለቤት እንዲሆን ካስፈለገ ህዝብ ሁሉ ወሳኝ መሆን አለበት። አሁን በያዘው ሁኔታ የኢትዮጵያ ህዝብ ደም እየከፈሉ ነው። የኢትዮጵያ ወጣቶች ታሪክ አይረሳቸውም። እኛም በፖለቲካ ውስጥ ያለን ሰዎች፣ በእነሱ ፊት የቆምን ሰዎች የሞቱበትን ነገርና ለኢትዮጵያ ነጻነት ያደረጉትን ነገር ሁሉ እስካሁኗ ሰዓት ሁሉ የሚያደርጉት ነገር የሚከበር ነገር ነው። ነገር ግን ይሄ የሚያበቃበትን ነገር ማብቃት የሚችለው ህዝብ የስልጣንና የአገሩ ባለቤት ሲሆን ስለሆነ ሁላችንም የፖለቲካ ኃይሎች ባለን የፖለቲካ አመለካከት ፓርቲ ፖለቲካ ለማድረግም ሆነ ሌሎች አማራጮቻችንን ለማምጣት ካስፈለገ መጀመሪያ ህዝብ የስልጣን ባለቤት መሆንና አገሪቷ በህግና በስርዓት መመራት አለባት እና በዚህ ሂደት ውስጥ ደግሞ በተለያዩ ቁርሾዎችና በተለያዩ ነገሮች ሳይሆን መጀመሪያ አገራችን የምንጠብቅበትና ህጋዊ ስርዓት የምናኖርበትን ነገር ሰርተን ከዛ በኋላ የፖለቲካ አስተሳሰባችንና ልዩነታችን በሀገራችን ላይ የምናደርገው ነገር መሆን አለበት። አሁንም ለሞቱት ነፍሳቸውን በገነት ያኑርልን። ኢትዮጵያ ህዝብም እንዳይረሳቸውና ትግሉን ለዲሞክራሲ የሚያደርገውን አጠናክሮ እንዲቀጥል ነው ያለኝ አስተያየት።
አመሰግናለሁ። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት። ዶክተር በያና ሶባ
አመሰግናለሁ። እኔ በጣም እስማማለሁ። ጥያቄው ዛሬ ህዝብን የስልጣን ባለቤት የሀገር ባለቤት የማድረግ ጥያቄ ነው። ለዛ እንታገል። ሌላው ላንሳ መፈለገው ጉዳይ መንግስት ጨቋኝ ከሆነ፣ መንግስት የህዝብን መብት የሚረግጥ ከሆነ፣ ህዝብን የማያዳምጥ ከሆነ በዚህ መንግስት ነኝ በሚለውም ሀይል ላይ ማመፅ መነሳት የህዝቦች መሰረታዊ መብት ነው የሚለውን ማስረገጥ ፈልጋለሁ። ሌላው ዛሬ የኦሮሞ ህዝብ፣ የኦሮሞ ወጣቶች፣ የኦሮሞ ገበሬዎች በዚህ መንግስት ላይ ከፍተኛ ሰላማዊ ተቃውሞ እያደረጉ ናቸው። ሁሉም ኢትዮጵያ ውስጥ ያሉ ህዝቦች ተመሳሳይ ተቃውሞ ማካሄድ አለባቸው። በተለይ የአዲስ አበባ ነዋሪ ህዝብ ከኦሮሚያ ጋራ በጣም የተገናኘ ስለሆነ ኦሮሞ ሲጨፈጨፍ ኦሮሞ ሲገደል ጣይቶ ማየት የለበትም። አዲስ አበባ አካባቢ ያለ ኦሮሞ ከአጋዚ ወታደር አዲስ አበባ ህዝብ ይቀርባል። ዛሬ ምርጫው አይዘር ከአጋዚ ጋር መቆም ወይም ከኦሮሞ ህዝባዊና ሰላማዊ ተቃውሞ ጎን መቆም ነው። የአዲስ አበባ ህዝብ ከኦሮሞ ወጣቶች፣ ከኦሮሞ ገበሬዎች፣ ከኦሮሞ ህዝብ ጋር ቆሙ በጋራ እንታገል። ቅድም አቶ ሊቃ እንዳለው ህዝብን የስልጣንና የሀገር ባለቤት የማድረጉ ትግል ይቀጥል። ይሄ ካልተሳካ ሰላም በእኛ ሀገር ውስጥ አይኖርም፣ ነጻነት አይኖርም፣ ፍትህ አይኖርም፣ ጀስቲስ አይኖርም።
እሺ፣ ዶክተር በያና ሶባ እንደው አንድ ነገር አስረግጬ መናገር የምፈልገው እንደ ዓለም አቀፍ የራዲዮ ጣቢያ እንደ አሜሪካ ድምጽ ራዲዮ ቅስቀሳ ወይንም ማነሳሳት የጣቢያው ጥሪ ወይንም የጣቢያው ኃላፊነት እንዳልሆነ ልገልጽ ወዳለሁ። ቀደም ሲል የገለጹት አስተሳሰብ የርሶና የርሶ ነው። እሺ፣ አመሰግናለሁ። የኦሮሞ ዴሞክራሲያዊ ግንባር ኦዲኤፍ የስራ አስፈጻሚ ኮሚቴ አባል እንዲሁም አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ስለሰጣችሁኝ ጊዜ በጣም አመሰግናለሁ። በአድማጮቼ ስም
እግዚአብሔር እኛም እናመሰግናለን።
እኔም ለድሉ በጣም አመሰግናለሁ። መልካም ቀን።
ትዝታን የሰማያዊ ፓርቲውን ሊቀመንበር አቶ ይልቃል ጌትነትና የኦሮሞ ዲሞክራሲያዊ ግንባር የሥራ አስፈጻሚ ኮሚቴ አባል ዶክተር በያን አሶባን እኔም ላመስግንና ወደ ተከታዩ ቅንብር እናልፋለን። ዝግጅቶቻችንን በኢንተርኔት amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሄርትስ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ሄርትስ ላይ እንገኛለን። ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን የስልክ ቁጥሮች ለውጥ አለ፣ አዲሶቹን ቁጥሮች እንድትጠቀሙ እናሳስባለን። ለካናዳና ለሌላው የአሜሪካ ሀገሮች 641-552-5020 ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 44-33-00-102-288 ናቸው። ለቅርበት አህጉሮቹን ጠቅስን እንጂ ሁለቱን ቁጥሮች በዓለም ዙሪያ የሚሰሩ መሆናቸውንም እንገልጻለን። የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14 ነው። ወይም horn@voanews.com ላይ ኢሜይል አድርጋችሁ መልእክቶቻችሁን አስተያየቶቻችሁን ብትሰጡ ይደርሰናል። ወደ እናንተም መልሰን እናቀርባቸዋለን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አቀናባሪዋ ብርሃን ኃይሉ ነች። ኢንሰርት ጋቢና ፕሮሞ። ወደ ተከታዩ ዝግጅት እንሸጋገር። የኢትዮጵያና የሱዳን ድንበር ጉዳይ በአሁኑ ወቅት ጎንደር ውስጥ በተለያዩ ምክንያቶች የተነሱትን ግጭቶች ካባባሱት ነገሮች አንዱ የኢትዮጵያንና የሱዳንን ድንበር የማካለሉ ጥያቄ መሆኑ ይታወሳል። እናም ኢህአደግ የኢትዮጵያን መሬት ለሱዳን ሊሰጥ ነው፣ ሱዳን ያለ አግባብ የኢትዮጵያን ድንበር አልፋ ገብታለች፣ የሁለቱ አገሮች ድንበር ሰሞኑን ሊካለል ነው፣ በዚህም ኢህአደግ ሱዳን የወሰደችውን መሬት ሊያጸድቅላት ነው ወዘተ እየተባለ መወራት ከጀመረም ሰንብቷል። ለመሆኑ በኢትዮጵያና በሱዳን ድንበር ላይ ያለው ወቅታዊ ሁኔታ ምን ይመስላል? አዲሱ አበበ ሁለት እንግዶችን አወያይቷል። ዶክተር አለማንተ ገብረ ስላሴ በቨርጂኒያ ዊልያም ኤን ሜሪ ዩኒቨርሲቲ የሕግ ፕሮፌሰር፣ አቶ አዳነ አጣና የኢትዮ ሱዳን የድንበር ኮሚቴ አባልና በጉዳዩ ላይ በርካታ ጥናቶች ያቀረቡ ናቸው ሁለቱ እንግዶች። የሁለቱን አገሮች ድንበር በማካለል ረገድ አሁን ያለው ወቅታዊ ሁኔታ ምን ይመስላል? የአዲሱ መነሻ ጥያቄ ነው። አቶ አዳኔ ይጀምራሉ።
አሁን በጠረፉ ያለው ሁኔታ እጅግ በጣም አስቸጋሪ ሁኔታ ላይ ነው ያለው። በኢትዮጵያና በሱዳን ጠረፍ አካባቢ የሱዳን ሰራዊት መጥቶ ሰፍሮ ኢትዮጵያን ድንበር የተሻገረ የኢትዮጵያ ነዋሪዎችም አርሶ አደሮችም ሁሉ እየጎዳ የሚመለስበት ሁኔታ አለ። በኢትዮጵያ በኩልም ደግሞ እንዲህ ህዝቡ የታጠቀ የሱዳኖችና ሰራዊት ላይ እንደዚሁ አጸፋ እርምጃ እየወሰደ እንደውም አልፎ አልፎ ወደ ሱዳንም እየገባ ቢሆን እርምጃ እየወሰደ ያለበት ሁኔታ ስለሆነ አሁን ትኩሳቱ ከፍ ያለ ጠረፉ ሰላም ያጣጠረ ሆኗል። አሁን ባለበት ሁኔታ ላይ
በኢትዮጵያ መንግስት በኩል በተለይ የኮሚኒኬሽንስ ሚኒስትሩ አይቀበሉትም። ኮሚሽኑ ስራውንም አልጀመረም፣ የመካለል ስራ እንደውም አልተደረገም ነው የሚሉትና እስቲ አቶ ጌታቸው የሚናገሩትን እንስማና በዛ ላይ አስተያየት ሰጡኛላችሁ።
ባይዞ ካለፉት 7 ዓመታት ውስጥ ብቻ በሚቀጥለው ወር ይካልላል የሚል መግለጫ በተለይ ውጭ ካሉ ተቃዋሚዎች ሪጀክሽን ሊስት ተቃዋሚዎች ኢትዮጵያን ድንበር አሳልፍ አልሰጥ ነው፣ የጎንደርን ድንበር አሳልፍ አልሰጥ ነው የሚል መግለጫ በየጊዜው ነው የሚሰጠው። አሁን የተለየ የሚያደርገው ነገር የለም ነው። አሁን የተለየ የሚያደርገው ቀነ ቀጠሮ ሰጥቷል፣ በወር ጊዜ ይካልላል ተብሏል ነው የሚሉት። እንግዲህ እንደዚህ አይነቱን ውሸት ስቷስ አደጋው ምንድነው? ወሩ ይደርስና የሚካልል ነገር ሳይኖር ወሬ ብቻ ሆኖ ይቀራል ማለት ነው። ይሄ ጉዳይ በአጼ ኃይለ ሥላሴ ጊዜ ዘመን ጀምሮ መፈታት አለበት ተብሎ በተደጋጋሚ በሁለት ሀገሮች የጋራ ኮሚሽኖች እየተጠና እየተንከባለለ የመጣ ጉዳይ ነው። ከዚህ ውጭ ግን በዚህ ሳምንት በዚህ ወር የሚል ስምምነትም አልተደረገም። የጋራ ኮሚሽኑ የሚሰበሰብበት ቀነ ቀጠሮም አልተወሰነም። ሌላው ይቀር ወደ መሬት ተወርዶ ማካለል ይቀር ነው።
በዚህ ላይ እስቲ አቶ አዳነ የእርስዎን መልስ ምን ይላሉ? ለአቶ ጌታቸው
አንደኛ የእነሱ ተቃዋሚ የሆነው ሰዎች ወይም የኢትዮጵያ ጠረፍ ተደፈረ የምንለው ሰዎች እንዲህ ዝም ብለን ከመሬት ላይ ተነስተን መሬት ያለው መንግስት ይሰጥ ነው ብለን እኛ አናወራም። በመሰረቱ በራሳቸው ልሳን በጠቅላይ ሚኒስትሩ በአቶ መለስ ዜናዊ በኋላም በአቶ ደመቀ መኮንን ይህ የሱዳን የጠየቀው መሬት የሱዳኖች ነው እና መሰጠት አለበት ያሉበት ሁኔታ አለ። በአንድ ወር የሚለው የመጣው ቁርጥ ቀን ከኛ ሳይሆን የሱዳኑ ምክትል ፕሬዚደንት ሰሞኑን አዲስ አበባ መጥተው ነበር። ከጠቅላይ ሚኒስትር ኃይለማርያም ጋር ከተነጋገሩ በኋላ በሱዳን ትሪቡን የወጣው መግለጫ ምንድን ነው የሚለው? ከአንድ ወር በኋላ የሁለቱ መንግስታት የኢትዮጵያንና የሱዳንን ጠረፍ ለመከለል ተስማሙ ብሎ መግለጫ ወጥቷል። ይህንን የሱዳን ትሪቡን መግለጫ ደግሞ ጠቅሶ የራሱ የኢትዮጵያ መንግስት ልሳን የሆነው ዋልታ ኢንፎርሜሽን ሴንተር የሚባለው እሱም ዘግቦታል። እኛ ራሳችን ብድግ አድርገን ከአንድ ወር በኋላ ይሄ ነገር ሊሆን ነው ያለበት ሁኔታ የለም።
ሌላ አንድ የአድማጭ አስተያየት ደግሞ ላሰማችሁ።
ትግራይ ቴሌቪዥን ሲያስተላልፍ ያየሁት ነገር ነው። በቴሌቪዥን ያየሁት በሱዳን በኩል እምባራክ የተባለ ቦታ ከሉግድ እልፍ ብለህ ነው በጣም ሱዳን ጦር ሰራዊት የነበሩበት ነው። በደንብ ነው የሚያውቀው። የነበርኩበት ያደኩበት ቦታ ነው። አካባቢ ሁመራ ነው። የሁመራ ሰው ነኝ እና እዛ ከእምባራኪት ሲያስተላልፉ አይቻቸው በኢትዮጵያ ቴሌቪዥን። እምባራኪት የሱዳን ነው። ሱዳን ጦር የነበሩበት ነው። ሉግዳን ከሉግድ ቦዲያ ወደ ገዳር አካባቢ ስትሄድ ገና ባህር ሰላም ሳትሻገር ጦር ሰራዊት ግን እምባራኪት ነበር። የሱዳን ጦር ሰራዊት ይላችሁ እንዴ? የሱዳን ቦታ ነው፣ መሬት ነው ተይዞ ያለ። እንደተያዘ ተመስሎ ተሳይን። ግን ይሄ ነገር እንዴት እንደሆነ እንድትጠይቁ ብዬ ነው።
እሰው መሬት ላይ ገብተን እንደሆንን አሳይቷል እና ይሄ መሬት የኛ አይደለም ይላሉ አቶ አዳነ። በዛ ላይ እኚሁ አድማጫችን የተናገሩት ምንድን ነው? ቦታውን ያውቁታል? ይሄ የተባለውን ቦታ
በጣም ነው የማውቀው። ለብዙ ጊዜ ነው የማውቀው። እምባራኪት ማለት የሱዳን ነው፣ የኢትዮጵያ መሬትም አይደለም።
ስለዚህ ኢትዮጵያውያን እዛ ላይ መግባታቸው ትክክል አይደለም ማለት ነው፣ ሱዳኖች እንደሚሉት ወይም አቶ መለስ እንዳሉት።
መረጃም የለንም እዛ ላይ ገብቶ እምባራኪት የኢትዮጵያ ሰው የገባበት ሁኔታም የለም። እኛ በሁለቱም በሱዳን በኩል እናጣራለን፣ በኢትዮጵያም እናጣራለን። ሰውየው አድማጩ ምናልባት ትንሽ ተሳተ ይመስለኛል እንጂ በኢትዮጵያም ደረጃ ቢሆን እምባራኪት የገባ ኃይል የለም።
በቴሌቪዥን ታየ ነው የሚሉት እሳቸው። እሺ
እንግዲህ ቆራርጠው አቅርቦት ሊሆኑ ይችላሉ። ራሳቸውን ሲፈልጉ እንደፈለጉ ስለሚያቀብት ካልሆነ በተጨባጭ ባለን መረጃ የኢትዮጵያ በኢትዮጵያ በኩል ወደ እምባራኪት የገባ የለም።
ፕሮፌሰር አለም አንተ ወደ እርስዎ ጉዳይ በተለይ ልምጣ። እርስዎ ጥናት እንዳደረጉ ጉዳዩን በደንብ እንደተከታተሉት ሰምቻለሁ፣ ከእርስዎም ተረድቻለሁ። ቀደም ሲል አንደኛ የጥናቱ ውጤት ምንድን ነው? ሁለተኛ ከዚህ ጥናት አኳያ ምናልባት የኢትዮጵያ መንግስትም ሆነ የኢትዮጵያ ሕዝብ ሊከራከሩ የሚችሉባቸው የህግ ነጥቦች ይኖራሉ ወይ?
በጣም አመሰግናለሁ አቶ አዲሱ።
እንደውም ለምን ለማጥናት ወሰኑ? ለምን አነሳሳው ከሚል ልጨምርበት። እንደውም
ይህን ጥናት እንድገባበት የገፋፋኝ ምክንያት በ2007 እንደ ፈረንጆች አቆጣጠር አቶ መለስ ዜናዊ ለኢትዮጵያ ፓርላማ ያደረጉት ንግግር ነበር። ኢትዮጵያኖች የሱዳንን መሬት የእኛ ነው ይላሉ፣ የራሳቸውንም የእኛ ነው ይላሉ፣ ሁለቱንም ማለት ነው ብለው ተናገሩ። ኢትዮጵያኖች የሱዳንን መሬት አይደለም የእኛ ነው፣ የራሳቸው የሆነውን መሬት ነው የእኛ ነው የሚሉት እና የሀገር መሪ ሆነው ለኢትዮጵያ ተበቃ በመቆም ፋንታ ለሱዳን መንግስት የቆሙ መስለው ታይተዋል በዛ ንግግራቸው ማለት ነው። እና ይሄ ነገር በጣም ስለገረመኝ ስላሳሰበኝ ወደዚህ ጥናት ውስጥ ገባሁ። በጥናቴ ያገኘሁት ውጤት ምንድን ነው? እርግጥ ነው አጼ ምኒልክ በጊዜው የነበሩት ንጉስ እሳቸው ናቸው። ከእንግሊዝ መንግስት ጋር ሱዳንን እንግሊዝ በሚያስተዳድርበት ጊዜ ውል ተፈራርመዋል። ያ ውል የሚያሳየው ካርታ አለ፣ አብሮ የተጨመረ ካርታ አለ። ከውሉ ላይ አንድ የሆነ ቀይ መስመር ያሳያል። ከኦም ሀጀር አንስቶ እስከ ታች እስከ ሩቢዮልት የሚባለው ባህር ድረስ የሚወስድ መስመር አለ። በውሉ መሰረት ሁለቱ መንግስታት አካላይ ቡድን መርጠው የክልሉን ውጤት ለነገስታቶቻቸው ለሁለቱ አገር መሪዎች አቅርበው ካጸደቁ በኋላ ይሄን የጸደቀውን የክልላ ስራ ለህዝባቸው እንዲገልጹ ያስገድዳል። ውሉ ህግ ነው እና ያ ህግ አልተፈጸመም። የሆነው ምንድን ነው? እንግሊዞች በገዛ ፈቃዳቸው የሆነ ሻለቃ ግዌን የሚባል ሰው እንዲከልል አድርገው ከእንግዲህ ወዲህ የኢትዮጵያ ወሰን እና የሱዳን ወሰን ይህ ነው በሚል እሱ ያቀረበው ሪፖርት አለ፣ ስለ ክልላው ማለት ነው። እኛ የምንለው ምንድን ነው? በውሉ መሰረት በሁለቱ ወገኖች በኢትዮጵያና በሱዳን መካከል ሁለት አካላዮች ከሁለቱም ወገን ወጥተው እነሱ ያካለሉት ነው እንጂ የሚጸናው አንድ ወገን ብቻ የከለለው ኢትዮጵያን ሊገዛት አይገባም። ይሄ መቼም እንደምናውቀው ሁሉ ለራስ ሲቆርሱ አሳንሱ ይባላል። ያኛው ወገን ሲከልል ለራሱ እያደላ ነው የከለለው እና ይሄንን ከወያኔ መንግስት በፊት የነበሩት ነገስታት በሙሉ ሁሉን ይቀበላል። ግን ያ ሻለቃ ግዌን የሚባል በግሉ በራሱ ያደረገውን የማካለል ስራ ግን የኢትዮጵያ መንግስት ተቀብሎት አያውቅም። የኢትዮጵያ መንግስት ከዚህ በፊት ተቀብሎት ነበር በሚል በሐሰት የተነገረ ነገር አለ። አሁንም ለወደፊትም አጨቃጫቂ ሆኖ የሚቆየው ነገር ይህ ነው
እና እንደ ህጋዊ መከራከሪያ ምን ይሆናል ለኢትዮጵያ?
መከራከሪያው ነጥብ ውሉ አልተፈጸመም ነው ዋናው ነገር። ውል ማለት አሳሪ ነገር ነው፣ ህግ ነው። በተለይ በዓለም አቀፍ ህግ ሁለት እና ሶስት ምንጮች አሉት። አንደኛው ምንጭ ውል ነው። ህግ ከወጣ በኋላ ህጉ መፈጸም አለበት። አልተፈጸመም፣ ያ ነው የምንለው እኛ።
ግን እንደው ለሁለታችሁም ምናልባት አቶ አዳነ የበለጠ ይመልሱልኝ እንደኋላ፣ ምንድን ነው ምክንያቱ? ይሄ ለምንድን ነው የኢትዮጵያ ከሆነ የኢትዮጵያ የማይሆነው? የኢትዮጵያ መንግስትስ የኢትዮጵያ መብት ለምንድን ነው ለማስከበር ያልፈለገው? እናንተ እንደምትሉት ማለት ነው።
እድሉ ከተሰጠኝ
አቶ አዳነሽ
ግልጽ ይመስለኛል። ማንም ሰው እንደሚያውቀው አሁን ስልጣን ላይ ያለው መንግስት በተለይ ያው ኮሊሽን ነው የሚሉት እነሱ፣ ሱዳን በቲፒኤልኤፍ በጣም እጅግ በጣም ባለውለታው ነው። ማንም ሰው የሚያውቀው ነው። ወያኔዎችም ራሳቸው የሚክዱት አይደለም። ሱዳንም ራሱ ሳያፍር አናሴ የሚባለው አምባሳደሩ ይሄ መንግስት የተቋቋመው ካርቱም ነው ያለው። አይተው ከሆነ ጋዜጣ ላይ ይሄ መንግስት የተቋቋመው እኮ በእኛ በኩል ነው። ሌላው ደግሞ ደግሜ ላነሳ ፈልገው ምንድን ነው፣
ይቅርታ አቶ አዳነ፣ ሰዓታችን እየገፋ ስለሆነ ደግሞ እርሱ የሚያነሱ ነጥብ ይኖራል፣ ፕሮፌሰር አለማንተም የሚያነሱ ነጥብ ይኖራል፣ እኔም ጥያቄዎች አሉኝ። ሰኞ ሁለተኛውን ክፍል እንድንቀጥል የሁለታችሁንም ፈቃድ እጠይቃለሁ። እግዜር ይስጥልኝ።
ዶክተር አለማንተ ገብረስላሴን፣ አቶ አዳነ አጣናንና አዲሱን አመሰግናለሁ። ተቃውሞን የመግለጽ ነጻነት። ኦሮሚያ ክልል ውስጥ ሰሞኑን እየታየ ያለውን አለመረጋጋት የቀሰቀሰው ተቃውሞ የሽብር አድራጎት ሳይሆን በሀገር ውስጥም ሆነ በዓለም አቀፍ ሕግጋት የተፈቀደ ተፈጥረዋል ወይም እየተፈጠሩ ናቸው የሚባሉት ጥፋቶች ካሉም ደግሞ በሕግ አግባብ ሊታዩ የሚችል የተቃውሞ አቀራረብና መብትም ነው ሲሉ የሕግ አስተማሪና ተመራማሪው አቶ ጸጋይ ረጋሳ ሐራርሳ ከቪኦኤ ጋር ባደረጉት ቃለ ምልልስ ተናግረዋል። ጽዮን ግርማ ነች አቶ ጸጋይን ያነጋገረቻቸው።
አቶ ጸጋይ ረጋሳ አራርሳ የህግ አስተማሪና ተመራማሪ ናቸው። በአውስትራሊያ ሜልበርን ይገኛሉ። ከሜልበርን የህግ ትምህርት ቤት በህገ መንግስት ህግ በቅርቡ የዶክትሬት ዲግሪያቸውን አጠናቀዋል። በትናንትናው ምሽት ውይይታችን መንግስት በኦሮሚያ ክልል ከተሞች እየተካሄዱ የሚገኙ ሰልፎችንና ሰልፉን ተከትለው የተከሰቱ ድርጊቶች ሽብር ናቸው ይላል። እርስዎ እንደ ህግ ባለሙያነቱ እነዚህ ተግባራት የሽብር ናቸው አይደለም በሚል ለቀረበላቸው ጥያቄ በሰጡት ምላሽ ነበር የተጠናቀቀው።
ሽብርተኝነት የሚለው እነዚህን ሰልፈኞች በምንም አይነት በየትኛውም ህግ ዓለም አቀፍ ሰነዶችም ይሁን በሀገር ውስጥ ህግጋት አሁን ባለው የኢትዮጵያ ወንጀለኛ መቅጫ ህግ ሽብርተኛ አያስብልም።
ሰዎች መብታቸውን ተጠቅመው አደባባይ ሲወጡ የሚጣልባቸው ገደብ አለ?
ሰብአዊ መብቶች ገደብ የላቸውም። ሰብአዊ ስለሆኑ ከሰው ተፈጥሮ ጋር የተያያዘ ግንኙነት ስላላቸው የሰውን ልጅ ማንነቱን ሳትገድቢ መብታቸውን መገደብ ስለማይቻል አይገደቡም። ነገር ግን የመብት አጠቃቀም ይገደባል።
እንዴት ለሚለው መልስ ይሰጣሉ። አደባባይ ወጥተው ተቃውሟቸውን ሲያሰሙ ምን ምላሽ ጠብቀው ነው?
አንድ መንግስት ባለበት አካባቢ የመንግስትና የዜጎች ግንኙነት ሰላማዊ ከሆነ፣ ጥሩ የመንግስትና የዜጎች ግንኙነት ካለ ሰላማዊ ሰልፍ ሲወጣ በመሰረቱ የታማኝነት የሎያልቲ ምልክት ነው።
ምን ማለታቸው ነው? በእንደዚህ ያሉ ሰልፎችና ግጭት ለሚጠፋው የሰው ህይወትስ ማን ነው የሚጠየቀው? እንዴትስ ነው የሚጠየቀው? ለሚሉና ሌሎች ጥያቄዎች የሚሰጡትን ምላሽ ይዤ የፊታችን ማክሰኞ ምሽት ቀርባለሁ።
ጽዮን አመሰግናለሁ። እንግዲህ ማክሰኞ ከእንግዳሽ ጋር እንጠብቅሻለን። የተከበራችሁ አድማጮች፣ ዛሬ ቀደም ሲል እንደገለጽኩት የሙዚቃ ቃና ባይኖረንም ጽዮን ለመሰናበቻ ስትል የዊትኒ ሂውስተንን የገና ዝማሬ ዋን ዊሽን ጋብዛናለች። እስከ ማጠቃለያው ከዊትኒ ጋር እንተዋችሁ። Chestnuts roasting on an open fire. Jack Frost nipping at your nose. Your tight carols being sung by a choir. And folks dressed up like Eskimos. Everybody knows a turkey and to make the season bright. Tiny little tots with their eyes all aglow will find it hard to sleep tonight. Never, never, they don't know and they know that Santa of toys and goodies on his sleigh. Everybody's mother child is going to spy, see if reindeers really know how to fly. And so from kids from 1 to 92, although it's been said many times, many ways, Merry Christmas, Happy Hanukkah, Happy
የማጠቃለያ ዜና አሰማለሁ። በኢትዮጵያ ኦሮሚያ ክልል የተነሳው አመጽ እጅግ እንዳሳሰባት ዩናይትድ ስቴትስ ገልጣ፣ በዚህም የሰዎች ሕይወት እንደጠፋ የውጭ ጉዳይ ሚኒስቴር መግለጫ አመልክቷል። መግለጫው መንግስት ተቃዋሚዎችን ሊፈቅድ እንደሚገባ ወይም የተቃውሞ እንቅስቃሴዎችን መፍቀድ እንዳለበት፣ ተቃዋሚዎችም ደግሞ ከአመጽ በጸዳ መልኩ ሰላማዊ እንቅስቃሴ እንዲያደርጉ ይጠይቃል። ሶማሊያ መዲና ሞቃዲሾ ውስጥ የደረሰ ፍንዳታ በሲቪሎች ላይ የሞት አደጋ እንዳደረሰ የሶማሊያ ፖሊሶች አስታውቀዋል። ዩናይትድ ስቴትስ በሰው ሰራሽ ደሴቶች ላይ B-52 አውሮፕላን በማብረር ትንኮሳ ፈጽማብኛለች ትላለች ቻይና። የሰው ሰራሽ ደሴቶች ሉዓላዊነት የግሌ ጉዳይ ነው የምትለው ቻይና። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች፣ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ብርሃን ኃይሉና በሌሎቹም ባልደረቦች ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።
This program has come to you from the Voice of America, Washington.